ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
የኢትዮጵያና የኤርትራ ህዝቦች ከእንግዲህ ሁለት ህዝቦች ናቸው ብሎ የሚያስብ እውነታውን ያልተረዳ ነው።
የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ናቸው ዛሬ ይህንን ያሉት።
የኢትዮጵያውን ጠቅላይ ሚኒስትር ጽህፈት ቤት ኃላፊ አቶ ፍጹም አረጋን አነጋግረናል።
ዶክተር አብይ አህመድ ባለፈው በአስመራ ያደረጉት ጉብኝት በኤርትራ ህዝቦች እንዲሁም በአስመራ ከተማ ነዋሪዎች ከፍተኛ የሆነ የፍቅር አቀባበል ማግኘታቸውን የተመለከተ ኢትዮጵያ ህዝብ ልቡን ከፍቶ ከጠዋት ጀምሮ ሲጠባበቅ ቆይቶ ቤተ መንግስትም ድረስ ሸኝቶ ከዛ አሁን ደግሞ ሀዋሳ ሲገቡም ከፍተኛ የሆነ አቀባበል በከተማው ነዋሪ ልብ ባርኮ አካባቢ ነበር። አሁን ደግሞ የምሽት የራት ፕሮግራም ከመጀመሩ በፊት የመጣ አንድ ትልቅ ግመል በወቅት ጠቅላይ ሚኒስትሩ ውር ፕሬዚዳንት ኢሳያስ በስጦታ መልክ በርክቶላቸው በጣም መደሰታቸውን ገልጸዋል።
ዘገባ ይዘናል። በዚህ ላይ
ሻለቃ ዳዊት ወልደ ጊዮርጊስ ደግሞ እንዲህ አሉ።
ዛሬ በጣም ስሜታዊ ቀን ነበር ለኔ። ቆፍጣና ወታደር በወታደርነት ሙያ በስነ ስርዓት ያደኩት ነበርኩ። ብዙ ጊዜ በስሜት ብዙ አልነፋረቅም፣ ግን ዛሬ ግን ስሜቴ በጣም ተነክቶ ብቻዬን ነበር ያለሁት። በቴሌቪዥን ይህንን ሁኔታ ስከታተል በጣም ነው ስሜቴ የተነካው። በጣም ነው ደስ ያለኝ። በጣም ነው እንባ ያቀረርኩት እና በእውነቱ ልዩ ቀን ነበር ለኔ በዳዊት ወልደ ጊዮርጊስ በተለይ።
በዘመነ ደርግ የኤርትራ ዋና አስተዳዳሪና በኋላም ምክትል ውጭ ጉዳይ ሚኒስትር ነበሩ ሻለቃ ዳዊት አነጋግረናቸዋል።
ሙሉ የምሽቱ ዝግጅት ከፕሬዚደንት ኢሳያስ የኢትዮጵያ ጉብኝት ጋር የተያያዘ ነው። አብራችሁን ቆዩ።
ብርሃን ኃይሉ ፕሮግራሙን ትመራለች። የምናስተናግዳችሁ አዲሱ አበበና
እኔም ሶሎሞን አባተ ነን። አሁን የምሽቱን ዋና ዋና የዓለም ዜና አዲሱ ያሰማናል።
ቀደም ሲል እንደተገለጠው ዛሬ ቅዳሜ ሐምሌ 7 ቀን ለሶስት ቀናት ጉብኝት ኢትዮጵያ የገቡት የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከጥቂት ሰዓታት በአዲስ አበባ የቤተ መንግስት ቆይታ በኋላ የሐዋሳን ኢንዱስትሪ ፓርክ ለመጎብኘት ወደዚያው አምርተዋል። ፕሬዝዳንት ኢሳያስ ቦሌ ዓለም አቀፍ አውሮፕላን ጣቢያ ሲደርሱ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድን ጨምሮ የክልሉ አስተዳዳሪዎች፣ ሚኒስትሮች፣ የሃይማኖት አባቶች፣ ታዋቂ ግለሰቦችና የጥበብ ሰዎች ተገኝተው ደማቅ አቀባበል አድርገውላቸዋል። ይህ ታሪካዊ መሆኑ የተነገረለት ጉብኝት በሁለቱ አገሮች መካከል ለ20 ዓመታት የዘለቀውን ወታደራዊ ፍጥጫ ለማቆም አንድ ከፍተኛ እርምጃ መሆኑም ተነግሯል። ባለፈው ሳምንት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ኤርትራን በጎበኙበት ወቅት ሁለቱ መሪዎች በየአገሮቻቸው ኤምባሲዎች ለመክፈትና የበረራ ፕሮግራሞች ለመጀመር ስምምነት መፈራረማቸው አይዘነጋም። ፕሬዚዳንቱ በብሔራዊ ቤተ መንግስት በተደረገላቸው የምሳ ግብዣ ተገኝተው ባደረጉት ንግግር ቀደም ሲል እንደሰማችሁት ከእንግዲህ የኢትዮጵያና ኤርትራ ህዝቦች ሁለት ህዝቦች ናቸው ብሎ የሚገልጹ አካላት ካሉ ሀቁን የማያውቁ ናቸው ብለዋል። ነገ እሁድ ደግሞ ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቂ ንግግር በሚያደርጉበትና 25,000 ህዝብ ይገኝበታል በተባለው በሚሌኒየም አዳራሽ የኢትዮጵያና የኤርትራ ሰላም ማብሰሪያ መድረክ ይካሄዳል። አድማጮች፣ የኤርትራውን ፕሬዚዳንት የኢትዮጵያ ጉብኝት በተመለከተ የዛሬው በዛ ያሉ ዝግጅቶች የከተቱ መሆናቸውን በመግለጥ ከዜናው በኋላ እንደምናቀርብ እንገልጻለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ኢትዮጵያና ኤርትራ ለሰላም በደረሱ ስምምነት የተሰማቸውን ደስታ ገለጡ። ፕሬዚዳንት ማክሮን የኢፌዴሪ ጠቅላይ ሚኒስትር አብይ አህመድን በስልክ አነጋግረዋቸዋል። ፕሬዚዳንት ማክሮን አሁን ላይ በኢትዮጵያ እየታዩ ያሉ ለውጦችን ፈረንሳይ የምትደግፍ መሆኗን ገልጠዋል። ፕሬዚዳንቱ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ፈረንሳይን እንዲጎበኙም ጥሪ ወይም ግብዣ ተደርጎላቸዋል። የኢትዮጵያ ፕሬዚዳንት ዶክተር ሙላቱ ተሾመ የኢትዮጵያን በውጭ አገሮች ይወከላሉ ያሏቸውን 8 አምባሳደሮች መሾማቸውን ራዲዮ ፋና ገልጧል። ሹመቱን በተመለከተ ባገኘነው ዜና መሰረት ወደፊት ሌሎች ተሿሚዎችም ይኖራሉ። የአምባሳደሮችን አሿሿም በተመለከተ ሰሞኑን ባስተላለፍነው ፕሮግራም ላይ በአዲስ አበባ ዩኒቨርሲቲ የታሪክ መምህር አቶ አበባው አያሌው ይህን ማለታቸው አይዘነጋም።
ለመታደል ሆኖ ምንድን ነው የእኛ ሀገር አምባሳደሮች የተባረሩ ካድሬዎች ናቸው፣ አብዛኛው ወይንም ደግሞ የታመሙ ጡረታ የወጡ ካድሬዎች ናቸው። እነዚህ ሀገሪቱ ኢንቨስትመንት ይስባሉ፣ ሀገሪቱን በመልካም ሁኔታ ያስገጽታ ይገልጻሉ፣ ወይንም ሌላ ብለው ነገር ያስተዋውቁ ስለማይችሉ በውጭ ዲፕሎማሲ በኩል ጠቅላይ ሚኒስትር ዶክተር አብይ ትልቅ እርምጃ መውሰድ አለባቸው።
አቶ ሽፈራው ሽጉጤን ያካተተው የስምንት አምባሳደሮች ሹመት ይፋ የሆነው ትናንት ማታ መሆኑ ይታወቃል። ኢትዮጵያን ለጊዜው ባልተገለጡ የውጭ አገሮች የሚወክሉ አምባሳደሮች ሽፈራው ሽጉጤ፣ አለማየሁ ተገኑ፣ እሸቱ ደሴ፣ አዛናው ታደሰ፣ ዮናስ ዩሱፍ፣ ድሪባ ኩምሳ፣ ያለው አባተ እና አብዱል ፈታህ አብዱላሂ ናቸው። ይህ በእንዲህ እንዳለ በአሁኑ ሰዓት ኢትዮጵያን እየጎበኙ የሚገኙት ፕሬዚዳንት ኢሳያስ የሚመሯት ኤርትራም ሰኞ ዕለት አዲስ አበባ ላይ ኤምባሲዋን ትከፍታለች። ልጆቻቸው በቅሊንጦ ማረሚያ ቤት ታስረው እንደሚገኙ የገለጡ የእስረኛ ቤተሰቦች ዛሬም ወደ ውስጥ ገብተው ስንቅ ማቀበል እንዳልቻሉ ለአሜሪካ ድምፅ ገልጠዋል። ወደ እስር ቤቱ ሲሄዱም ድብደባና ወከባ እንደተፈጸመባቸው ተናግረዋል። ጽዮን ግርማ ዝርዝር አላት።
በቅሊንጦ ማረሚያ ቤት ውስጥ በተለያዩ ወንጀሎች ተከሰው ጉዳያቸውን በመከታተል ላይ የሚገኙ እስረኞች በሀገሪቱ ውስጥ ለሌሎች እስረኞች የተሰጠው ምህረትና ይቅርታ ለእነርሱም እንዲሰጣቸው በመጠየቅ ከትላንት በስቲያ ጀምሮ ባደረጉት የምግብ ማቆም አድማና ተቃውሞ ምክንያት በሩ በመዘጋቱ ልጆቻቸው ያሉበትን ሁኔታ ገብተው ማየት እንዳልቻሉ ቤተሰቦች ለአሜሪካ ድምጽ ገለጹ። ልጄ ታስሮብኛል ያሉ እናት ያለ ፍትህ ተንከራተትን ይላሉ።
እኔ አበበች ገብረመድህን ያው 3 ቀናቸው ተዘግቷል። ለቋጠርኩትም እንደራ ይጀምራለሳለሁ ናራ ከአብደል ጋር ደረሰን አትሄድም ተብለን ከመኪና የለም ብሎ ተብሎ ተዘግቶብን ከዛ የአንድ ሰዓት መንገድ በእግራችን ተጉዘን እዛ ደረስን። እንዳትጠጉ ነው የሚሉት፣ ይደባደባሉ፣ ይማታሉ። በቃ 3 ቀናቸው ፍትህ የለምን የለምን የለ ይቀርባሉ። ያና ጎደለ ይባላል፣ ይቀርባል፣ እንደዚህ አልተሟላም ይባላል። ይህም እየተሟላለሱ ነው። ልጅ ይሁሉ ስኔ ማርካቶ ነው ሻይ የሚሸ እግሬ ተሰንትሎ ይኸው 3 ዓመት ሙሉ ማረሚያ ያመላለሳሉ ፍትህ የሌለበት።
ሌላ እርሳቸውም ልጃቸው እንደታሰረባቸው የገለጹ አባት ደግሞ
መኮንን ይባላል። መኮንን ለማ ይህ እጅ ነበረ። በጣም በአይነኛ ሁኔታ ወደዛ አካባቢ ለማቅረብ አልተቻለም። በዱላ እያባረሩን ሰውን ትራንስፖርት እንኳን እንዳይመጣ እያደረጉ ህዝብን እያንገላቱ ያሉት ብዙ ቅ መደከሙን ተመጥተዋል። ከትላንትና ጀምሮ ዛሬም እየተባረር ነበረ። በአስቸኳይ እዛ ቦታ ላይ ምንም ነገር መብት ለህዝብ ሊሰጡ አልቻልም። ሰብአዊ መብት የለም እዛ አካባቢ ላይ። ሰዋልታችን ይተገትናል። ልጆቻችን ይሞቱ ይኑሩ ይብሉ ይጠጡ አናቅም።
ሌላዋ እናት ልጆቻችን ያሉበትን ሁኔታ የሚነግረን አጣን ብለዋል።
ሌላዊ ገብረ ማርያም ትናንትና ስንሄድ ላይ እንደምስም ብለን በቃ ለዘካተኛ ና ትልጅ ብሎ ያው ደብድቦ ደብድቦ አቃረሙ። ዛሬ የልጅ ስካስካብሪት እዛ ቆይተን ምንም መት ፈለጉ አብደብንም አታዩንም እዚህ ጋር አጠገብን እንዳትቀርብ ብለውን እኛ ታች ኮንዶሚኒቷ መሲ ላይ ያዘከበውን ልጆቻችን ማሳጅ ያለው ምን የሌለው ምን እንትሚበል አሳጅትን ማቸው የራሳችን ጉዳይ ነው። ቆዩ በቃ አልፈልም አትገቡም።
ሁኔታውን በተመለከተ ለሀገር ውስጥ መገናኛ ብዙሀን ምላሽ የሰጡት የፌዴራል ማረሚያ ቤቶች አስተዳደር ዋና ሱፐር ኢንተንዳንት አሰፋ ኪዳኔ ታራሚዎቹ ጥያቄያቸውን ያቀረቡት ስርዓት አልበኝነት በተሞላበት መንገድ መሆኑን፣ በተጨማሪም አጥር ሰብረው ሊወጡ ሲሉ አረጋግተን መልሰናቸዋል፣ የሚመለከተው አካል ያነጋግረን ብለዋል። የሚመለከተው አካል እንዲያነጋግራቸው እናደርጋለን የሚል ምላሽ ሰጥተዋል።
ጽዮን ግርማን ለዘገባው አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዛሬ ሶማሊያ ዋና ከተማ ሞቃዲሾ ውስጥ በሚገኘው የፕሬዚዳንቱ ቤተ መንግስት አጠገብ የደረሱ 2 መኪና ላይ የተጠመዱ ፈንጂዎች 5 አጥቂዎች ጨምሮ በጠቅላላው 6 ሰዎች መሞታቸውን የአይን ምስክሮች ገልጠዋል። አካባቢው በነበሩ ምስክሮች ገለጣ መሰረት በፍጥነት ትነዳ የነበረች መኪና ፒስ ጋርደን በተባለው መናፈሻ ስፍራ ስትደርስ ፍንዳታ በማድረሷ በጸጥታ አስከባሪዎችና በታጣቂዎች መካከል ከባድ የተኩስ ልውውጥ ተካሂዷል። በዚህ ጥቃት በሌሎች ተጨማሪ ሰዎች ላይም የመቁሰል አደጋ እንደደረሰና ቁስለኞቹ ወደ ሐኪም ቤት መወሰዳቸውንም አንድ የአይን ምስክር ለቪኦኤ ሶማሊኛ አገልግሎት ገልጧል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ብሪታንያን ጨምሮ የኔቶ ሸሪክ ሀገሮችን በማያካትት ጉባኤ ለመካፈልና ከሩሲያ አቻቸው ቭላዲሚር ፑቲን ጋር ለመገናኘት ነገ ወደ ሄልሲንኪ እንደሚያመሩ ተገለጠ። ሁኔታው ግን አውሮፓውያንን እንዳላስደሰተ ነው የተገለጠው። በዚህም የተነሳ አውሮፓውያን አህጉሪቱ ከኔቶ ውጪ የሆነ የመከላከል ስትራቴጂ ለመቀየስ ስምምነት ላይ ደርሳለች ተብሏል። ይህ በእንዲህ እንዳለ የሩሲያ ፕሬዚዳንት ቭላዲሚር ፑቲን በ2016 የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ እጃቸው በእርግጥ ስለመኖሩ በአጽንኦት እንደሚጠይቋቸው ፕሬዚዳንት ዶናልድ ትራምፕ አስታውቀዋል። ሩሲያ በዩናይትድ ስቴትሱ ፕሬዚዳንታዊ ምርጫ እጇ የመኖሩ ወይም ያለመኖሩ ጥያቄ ፌዴራላዊ ምርመራ እንዳስከተለ አይዘነጋም። በመጨረሻም ስፖርት። የዓለም ዋንጫ እየተካሄደ መሆኑ ይታወቃል። ለደረጃ ዛሬ ቤልጅየም እና እንግሊዝ ተጫውተው ቤልጅየም 2-0 በማሸነፍ 3ኛ ሆኗል። አንደኛና ሁለተኛው የሚወጡት የሚለየው ነገ ከቀኑ 12 ሰዓት ላይ ፈረንሳይና ክሮኤሺያ በሚያደርጉት ውድድር ይሆናል። ዜናው አበቃ።
አመሰግናለሁ አዲሱ ለዘገባው። ለመሆኑ አንተ የማና አዲሱ? ክሮኤሺያ ነው?
አዎ ክሮኤሺያ። እንዴት አወቅ?
በነገራችን ላይ ልክ የዛሬ 20 ዓመት የነበረውን ያለም ዋንጫ ፈረንሳይ አዘጋጅታ ራሷን እየበላችሁ።
አሁን አይደለም፣
ሰሞን አይደለም፣ ሰሞን አይደለም። እሺ፣ ለማንኛውም መልካም ቆይታ እንመኛለን የተከበራችሁ አድማጮች። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትዝ እንዲሁም በ25 ሜትር ባንድ በ11720 ኪሎ ሄርትዝ በተጨማሪም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሐምሌ 7 2010 ዓመተ ምህረት ምሽት ልዩ ፕሮግራም ነው።
ፈረስ የፍቅር ምልክት ነው። ፈረስ ደግሞ ጓደኛው አይከዳም።
አንጋፋው ኦቦ ሉቤ ብሩ የኦሮሞ ባህልና ታሪክ ተመራማሪ ናቸው። ይዘናቸዋለን።
አብራችሁን ቆዩ። ክብራትና ክብራን፣ አሁን ወደ መጀመሪያው ቅንብራችን ወይም ዘገባችን እንለፍ።
ቀደም ሲል በዜናው ላይ እንደተገለጠው ለሶስት ቀናት ይፋዊ ጉብኝት አዲስ አበባ የገቡት የኤርትራ ፕሬዝዳንት ኢሳያስ አፈወርቂና የልዑካን ቡድናቸውን ይዘው አዳራቸውን ሐዋሳ ከተማ ያደርጋሉ። በአሁኑ ሰዓትም የራት ግብዣ እየተደረገላቸው ሲሆን ነገ ጠዋት በኦሮሞ ባህል የተዘጋጀ የቁርስ ስነ ስርዓት ይጠብቃቸዋል ተብሏል። በአዲስ አበባ ፈረስ ከነጋሻና ጦሩ ተበርክቶላቸዋል። በሐዋሳ ደግሞ በሁለቱ አገሮች ባንዲራና በአበባ ያሸበረቀ የግመል ስጦታ ቀርቦላቸዋል። ጽዮን ግርማ የጠቅላይ ሚኒስትር ጽህፈት ቤት ልዩ ኃላፊ አቶ ፍጹም አረጋን አነጋግራቸዋለች።
የኤርትራና የኢትዮጵያ ግንኙነት በጦርነት ከተቋረጠ ከ20 ዓመታት በኋላ ልክ የዛሬ ሳምንት ለመጀመሪያ ጊዜ የኤርትራን መሬት የረገጡ መሪ የሆኑት ጠቅላይ ሚኒስትር አብይ አህመድ ባደረጉላቸው ግብዣ በተራቸው ዛሬ ረፋድ ላይ የልዑካን ቡድናቸውን አስከትለው አዲስ አበባ የገቡት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከአዲስ አበባ እስከ ሐዋሳ ደማቅ አቀባበል ተደርጎላቸዋል። ምሳቸውን በቤተ መንግስት፣ ራታቸውን በሐዋሳ ተጋብዘዋል። በሐዋሳ የኢንዱስትሪ ፓርኮች ውስጥ የሚገኙ የተለያየ የማምረቻ ፋብሪካዎችን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በጋራ ጎብኝተዋል። በአዲስ አበባ በኦሮሞ ባህል ትልቅ ቦታ የሚሰጠው ፈረስ ከነጋሻና ጦር፣ በሐዋሳ ደግሞ ግመል በስጦታ መልክ ተሰጥቷቸዋል። አጠቃላይ የዛሬውን ውሎ በተመለከተ የጠቅላይ ሚኒስትር ጽህፈት ቤት ልዩ ኃላፊ አቶ ፍጹም አረጋን ማምሻውን ከሐዋሳ በስልክ አነጋግሬያቸው ነበር።
እንግዲህ በዚህ ምሽት በጣም ጥሩ የሆነ ዝግጅት እንዳለ ነው እየተመለከትን ያለ ነው። ያው የዶክተር አብይ አህመድ ባለፈው በአስመራ ያደረጉት ጉብኝት በኤርትራ ህዝቦች እንዲሁም በአስመራ ከተማ ነዋሪዎች ከፍተኛ የሆነ የፍቅር አቀባበል ማግኘታቸውን የተመለከተ ኢትዮጵያ ህዝብ ልቡን ከፍቶ ከጠዋት ጀምሮ ሲጠባበቅ ቆይቶ ቤተ መንግስትም ድረስ ሸኝቶ ከዛም አሁን ደግሞ ሐዋሳ ሲገቡም ከፍተኛ የሆነ አቀባበል በከተማው ነዋሪ በኢንዱስትሪ ፓርኩ አካባቢ ነበር። አሁን ደግሞ የምሽት የራት ፕሮግራም ከመጀመሩ በፊት የመጣን ትልቅ ግመል በወቅት ጠቅላይ ሚኒስትሩ ክቡር ፕሬዚዳንት ኢሳያስ በስጦታ መልክ ተበርክቶላቸው በጣም መደሰታቸውን ገልጸዋል። በዚህ ድባብ ነው እንግዲህ ወደ ራት የገቡት። አሁን የደቡብ ኢትዮጵያ ህዝቦች የተለያዩ ብሔረሰቦች እንዲሁም የሀገሪቱ የተለያዩ ብሔረሰቦች የተለያዩ ጣዕመ ዜማ እንዲሁም የኤርትራን ሙዚቃዎች በማቅረብ ላይ ይገኛሉ ማለት ነው። ስለዚህ በዚህ ሁኔታ ላይ የሚገኝ
በደቡብ ክልል ብሔር ብሔረሰቦች በቴሌቪዥንም እንዳየ ነው የምርቃት ስነ ስርዓት የሚመስል ተቀምጠው ታይቶ ነበር። እሱ ስነ ስርዓት ምንድን ነበረ?
በሲዳማ ባህል መሰረት እንደሰማሁት ከሆነ ያው እኛ ተቀብለኖታል፣ እግዚአብሔርም ይቀበሎት ያንን ስነ ስርዓት ያካሄዱት በሲዳምኛ ባህላዊ ዜማ እያዜሙ ማለት ነው።
የግመሉን በተመለከተ ለምንድን ነው ግመል ተመርጦ ሊሰጣቸው የቻለው? ይዘውትስ ይሄዳሉ ወይ?
ይዘውት ይሄዳሉ። አዎ፣ ስጦታ ስለሆነ። ግን ደግሞም በኤርትራ ኤምብለም ወይም አርማ ላይ የግመል ምስልም ስላለ ክቡር ፕሬዚዳንቱ ግመል እንደሚወዱ የሚያውቁ ሰዎች ጥሩ ስጦታ ነው ብለው ጥናት አድርገው በመጠቆማቸው እንደሆነ የተረዳሁት። ስለዚህ እሳቸውም በጣም እንደተደሰቱ ተገንዝቤያለሁ።
ሌላ ወደ አዲስ አበባ እንደው ልመልሶትና አዲስ አበባም የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ ፈረስ፣ ጋሻና ጦር እንዳበረከቱላቸው እንደውም እርስዎ በትዊተር ገጾት ላይ የመጀመሪያ ሰበር የሚባለውን ዜና ከፎቶ ጋር እርስዎ ነው ያወጡትና እሱ ስለምንድን ነው የተመረጠው? ስለ እሱ ስጦታ ምስቲንገሩ
እንግዲህ ባህል በተረዳው ትልቅ የከበረ ስጦታ ለትልቅ ሰው ተውሎ የፍቅር መግለጫ ስጦታ እንደሆነ ነው። ስለዚህ የአክብሮቱ መግለጫ እንደሆነ ነው የተረዳሁት።
የሁለቱ ሀገሮች የሰላም ስምምነት ሲጀመር በውጭ ጉዳይ ሚኒስትሩ በኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ የተመራው የልዑካን ቡድን ወደ ኢትዮጵያ ሲመጣ መጀመሪያ ወደ ሐዋሳ ኢንዱስትሪ ፓርክ ተጉዘው ነው የጎበኙት። አሁንም ፕሬዚዳንቱ ተመልሰው ሲመጡ ወደ ሐዋሳ ነው የወሰዳችኋቸውና የተለየ ምክንያት አለው?
እንግዲህ ያሁኑ በአሁን ሰዓት ሀገራችን ላይ ኢንዱስትሪያላይዜሽን ለማስተዋወቅ ከፍተኛ ጥረት በማድረግ ላይ ነው የምንገኘው። በአንድ ቦታ ላይ 52 ፋብሪካዎች የተገነቡበትና 02 ዲስቻርጅ ፋሲሊቲ ያለው ኢንተርናሽናል ካምፓኒዎችም ጭምር 19 ሀገሮች ኩባንያዎች ያሉበት ዓለም አቀፍ ኩባንያዎችም እንደዚሁ ከ19 ሀገር የመጡ ኩባንያዎች ጨርቃ ጨርቅንና የጨርቃ ጨርቅን ስፌት በመስራት ከአፍሪካ ቀዳሚ ፓርክ ነው እና ይሄ እንግዲህ በማደግ ላይ ያሉ ሀገሮች በሙሉ ከግብርና ወደ ኢንዱስትሪ በማለት የሚያድጉ ከመሆናቸው ጋር ተያይዞ በዋናነት መጻኢ ዕድላችንም በጋራ በዚህ መልክ ይመሰረታል የሚልም ነው። እናም በአንድ በኩል የምንኮራበትና ግን ደግሞ መጀመሪያችን በመሆኑ በሌሎች ቦታዎች ከ15 ሞዴል በማድረግ ስለዚህ ለዛም ጥሩ ምሳሌ ስለሚሆን ትስስራችንም አብሮ ለማደግ ነው ብለን ስለምናምን በእኛ በኩል በዚህ መልክ እየሄድን እንደሆነ ለማሳየት ነው። እነሱም በጥሩ ሁኔታ ምክንያቱም የህዝቡን መለወጥ የማይፈልግ ስለሌለ የጎበኙት ሁሉ እንደ ጥሩ ሞዴልነት እያዩት ነው። ስለዚህ ይህም አብሮ ለመስራት አብሮ ለማደግ ትልቅ መንገድ እንደሆነ ነው። ለምሳሌ የኢንዱስትሪ ፓርክ እነሱ አካባቢ እንዲገነባ የሚፈልጉ ከሆነ የኢንዱስትሪ ፓርኮች ውጤቶች አሁን የሐዋሳ ኢንዱስትሪ ፓርክ 100% ወደ ውጭ ገበያ የሚቀርብ በመሆኑ የወደብ አገልግሎትንም ለመጠቀም ድል ያለን መሆኑን ለማሳየትም በብዙ መልክ ለመተሳሰር ቅድሚያው ፍቅር ስለሆነ መተሳሰብ ስለሆነ መቀራረብ ስለሆነ ቀጥሎ ደግሞ አንዱ ያለውን ሌላው የሌለውን ደግሞ ያለው ደግሞ የምናደርገው ጥረት ያሉንን እድሎች ለማሳየትም ጭምር ነው። ሌላው ሐዋሳ መረሳት የሌለበት በጣም ውብ የሆነ በሐይቅ የተከበበ እንትን የሐዋሳ ሐይቅ ያለበት ለቱሪስትም ተመራጭ ለእረፍትም ተመራጭ ቦታም ስለሆነ ለሪዞርትም የኢንዱስትሪም ከተማ አድርገን መውሰድ እንችላለን። ስለዚህ በእነዚህ ምክንያቶች እንደሆነ ነው የሚገምተው።
ከዚህ በኋላ ቀጣይ ያለው ፕሮግራማቸው ምንድን ነው? ሐዋሳ አዳራቸውን ያደርጋሉ? አያይዘው ደግሞ የነገ ፕሮግራማቸውን ቢገልጹልኝ።
በነገ ዕለት ባህላዊ ቁርስ ስነ ስርዓት ይኖራል። በኦሮሞ ባህል የተዘጋጀ ቁርስ ስነስርዓት እንደሚኖር ይጠበቃል። ከዛም ወደ አዲስ አበባ በመመለስ የምሳ ፕሮግራም ከክቡር ጠቅላይ ሚኒስትሩ ጋር ይኖራቸዋል። ከሰዓት በኋላ በሚሊኒየም አዳራሽ 25,000 በላይ የሆኑ ታዳሚዎች በሚገኙበት ክቡር ፕሬዚደንቱ ንግግር ያደርጋሉ ተብሎ ይጠበቃል። የተለያዩ ጣዕመ ዜማዎችም በሁለቱም አገሮች ድምፃ እንደሚቀርብ ይጠበቃል። ላይ ምናልባት ያው በአራት ቀን በትገና ላይ እየተካሄደለት የሚገኘው የኤርትራ ኤምባሲ ባንዲራውንም ይሰጥላል። ኦፊሻሊ ስራውን ይጀምራል ብለን እንጠብቃለን። እንግዲህ ከዛ ጉዞ ወደ አስመራ ይሆናል ብለን እንጠብቅ።
ጠቅላይ ሚኒስትር ጽህፈት ቤት ልዩ ኃላፊ አቶ ፍጹም አረጋ ለሰጡን ማብራሪያ በአሜሪካ ድምጽ ስም አመሰግናለሁ።
እኔም አመሰግናለሁ።
እኔም አንቺን አመሰግናለሁኝ ጽዮን። በነገራችን ላይ ቅድም የአዋሳ ወራት አለቀ ወይ ሲልሽ አዲሱ ሰምቼ ነበር እና አለቀ እንዴ?
እየተበላ ነው።
አዲሱ ምን ነክቶት እንደሆነ አላውቅም። ምሳ ሰዓት ነው፣ ራበው መሰል። ምን ሆነ? ምን ተባባሉ? ምን ተደረገ? እራቱ ላይ
እንግዲህ አሁን እንደሰማችሁት አቶ ፍጹም አረጋን ካነጋገርኳቸው በኋላ አሁን ንግግር አድርገዋል ጠቅላይ ሚኒስትር አብይ አህመድም ፕሬዚዳንት ኢሳያስ አፈወርቂም። ጠቅላይ ሚኒስትር አብይ አህመድ እንግዲህ አጠር አድርጌ ነው ባደረጉት ንግግር ምንድነው ያሉት? ዛሬ አዲስ ግንኙነት የምንጀምርበት ቀን ሳይሆን ጥቁር መጋረጃ የምንቀድበት ቀን ነው።
በግንኙነቶቹ
መካከል ቆሞ የነበረውን እና ከኤርትራ ጋር ያገኘነው ፍቅር በ50 ቢሊዮን ወይም በ100 ቢሊዮን እንኳን ልንገዛ የማንችለው ነገር ነው ብለዋል። የፕሬዚዳንት ኢሳያስ አፈወርቂ ደግሞ ተከትለው ሲናገሩ ከአስተዋይ መሪ ቀጥሎ መናገር ከባድ ቢሆንም በልማት እድገት ላይ በምናደርገው ግንኙነት አቅጣጫ አብይ እንዲመራል ወይም መሪ እንዲሆን ከፊት እንዲሆን እኔ ደግሞ አግዘዋለሁኝ እና እሱ ይምራል ብለው የመሪነቱን ወደ
አካባቢያዊ መሪ ያደረጓቸው ማለት ነው።
የጀርመኑን የመሰለው ግንብ
ፈርሷል ማለት ነው። በነገራችን ላይ በቅዱስ መጽሐፍም ተጽፎ ያለ ነገር አለ። ንጉሥ ሰሎሞን ምን ላድርግልህ ብሎ እግዚአብሔር ሲጠይቀው የፈለገውን ነገር ላድርግልህ ሲለው ምንም አልፈልግም፣ ይህንን ህዝቤን የምመራበትን ይህን ትልቅ ህዝቤን የምመራበትን ጥበብና ማስተዋል ብቻ ስጠኝ አለውና ሰጠው፣ ዘርግፎ ሰጠው።
በነገራችን ላይ ፕሬዚዳንት ኢሳያስ አፈወርቂ በትግረኛ ቋንቋ ነበር የተናገረው። የተናገሩትና ይሄ የትግርኛ ቋንቋ ነው የትግርኛ ዝግጅት ክፍላችን የተረጎሙልን ነው። ነገር ግን ጠቅላይ ሚኒስትር አብይ ደግሞ ወደ አማርኛ ሲመልሱት አይ እሱ ይመራል እኔ እከተላለሁ ብለው እንደገና
ምንም አይደለም ብልህ አመራር በመናባስተዋል ያለው አመራር ይኑር። ለማንኛውም በጣም እናመሰግናለን ጽዮን። እንግዲህ እየተከታተልን ይሄንን የፕሬዝዳንት ኢሳያስን የአዲስ አበባ ጉብኝት ከሰሞኑም እሳቸው እዛስ ካሉ ድረስ እናቀርባለን። በዚህ ምሽትም ቀሪ ዘገባዎቻችን ሁሉ ከዚሁ ጉብኝት ጋር የተያያዙ ናቸው። እንግዲህ ፕሬዝዳንት ኢሳያስ አፈወርቂ በብሔራዊ ቤተ መንግስት ባደረጉት አጭር ንግግር ላይ የኢትዮጵያና የኤርትራ ህዝብ ሁለት የተለያዩ ህዝብ ናቸው የሚል ሞኝ ነው ብለዋል። ፕሬዚዳንት ኢሳያስ ከመሩት ከፍተኛ ቡድናቸው ጋር አዲስ አበባ ላይ እጅግ የደመቀ አቀባበል እንደተደረገላቸው መለስካቸው አማሃ እዚያው ተገኝቶ ማስተዋሉን ዘግቧል።
የአዲስ አበባና የአካባቢው ህዝብ የቦሌን መንገድ ይዞ ቦሌ አረብ አቀፍ አውሮፕላን ጣቢያ መግቢያ ድረስ መደርደር የጀመረው ገና ከንጋቱ 12 ሰዓት አካባቢ እንደነበረ የተመለከቱ ይናገራሉ። በመደበኛ አጠራሩ አፍሪካ ጎዳና በተለምዶ ሲያኘው ደግሞ ቦሌ መንገድ ለወትሮውም ቢሆን ቅዳሜ ጧት የተሽከርካሪ ቁጥር ብዙ የሚባል አይደለም። ዛሬ ግን ከዘወትሩ ቅዳሜም ያነሰ ነበረ። በዛሬ ቅዳሜ በተሽከርካሪው ፈንታ እግረኛው እጅግ ብዙ ነበር። ፕሬዚዳንት ኢሳያስ ሊቀበል የወጣው ይሄ ህዝብ የሁለቱን አገሮች ሰንደቅ ዓላማ ያውለበልባል። ወጣቶችና ህፃናት በፊቶቻቸው ላይና በቀኝና በግራ ጉንጮቻቸው የሁለቱን አገሮች ሰንደቅ ዓላማ ቀለሞች ተቀብተዋል። እዚያም እዚህም እልልታ አለ፣ ይጨፈራል። አውሮፕላን ማረፊያው ውስጥ ደግሞ ከፍተኛ የመንግስት ባለስልጣናት፣ የሃይማኖት መሪዎች፣ የኪነ ጥበባት ሰዎች ተሰልፈው የፕሬዝዳንት ኢሳያስን መምጣት ይጠባበቃሉ። ልክ 3 ሰዓት ከ48 ደቂቃ ሲሆን ፕሬዝዳንቱን የያዘ አውሮፕላን ደረሰ። እንደቆመም ጠቅላይ ሚኒስትር አብይ አህመድ ተቀብለዋቸው የክብር ዘቡን ሰልፍ ጎበኙ። የሁለቱ አገሮች ብሔራዊ መዝሙሮችም በሙዚቃ ቡድኖች ተሰሙ። ጠቅላይ ሚኒስትሩ ፕሬዝዳንቱን የተቀበሏቸው በመድፍ ተኩስ ጭምር ነበረ። ፕሬዝዳንት ኢሳያስና የመሩት የልዑካን ቡድን በብሔራዊ ቤተ መንግሥት የምሳ ግብዣ ተደርጎላቸዋል። በምሳ ግብዣው ላይ ፕሬዝዳንት ኢሳያስ በትግርኛ ቋንቋ ባደረጉት አጭር ንግግር የኢትዮጵያና የኤርትራ ህዝቦች ሁለት የተለያዩ ህዝቦች ናቸው የሚል የተሳሳተ ወይንም ሞኝ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ እና ፕሬዝዳንት ኢሳያስ አፈወርቂ ከምሳ በኋላ ወደ ሐዋሳ ከተማ ለጉብኝት አቅንተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከዚሁ ጉዳይ ጋር የተያያዘ ማለትም ከፕሬዚዳንት ኢሳያስ አፈወርቂ የኢትዮጵያ ጉብኝት ጋር የተያያዘ ዘገባ ነው የሚቀጥለው። ቀደም ሲል እንደገለጽንላችሁ ለኢትዮጵያ ጉብኝታቸው ፕሬዚዳንት ኢሳያስ አፈወርቂ ዛሬ ከአስመራ ሲነሱ የነበረው ሁኔታ የአስመራ ሪፖርተራችን ብርሃነ በርሀ ደግሞ እንደሚከተለው ዘግቦታል።
በፕሬዝዳንት ኢሳያስ አፈወርቂ የተመራው የኤርትራ የልዑካን ቡድን ዛሬ ጠዋት ወደ አዲስ አበባ ተጉዟል። የልዑካን ቡድኑ ዛሬ ከአስመራ አየር ማረፊያ ሲነሳ የኤርትራ ከፍተኛ ባለስልጣኖች አሸኛኘት አድርገውለታል። ይህ በፕሬዝዳንት ኢሳያስ አፈወርቂ የተመራው የልዑካን ቡድን የኤርትራ የውጭ ጉዳይ ሚኒስትር አቶ ዑስማን ሳልህ፣ የፕሬዝዳንት ኢሳያስ አፈወርቂ ልዩ አማካሪ አቶ የማነ ገብረአብ፣ የኤርትራ የፍትህ ሚኒስትር ወይዘሮ ፎዚያ ሐሽም፣ የኤርትራ የቱሪዝም ሚኒስትር ወይዘሮ አስካሉ መርቆሪዎስ፣ የትራንስፖርትና የመገናኛ ሚኒስትር አቶ ተስፋ ስላሴ ብርሃነ፣ የሀገር ልማት ሚኒስትር አቶ ገርግሽ ተክለ ሚካኤል፣ የባህር ኃይል አዛዥ ሜጀር ጀነራል ሁመድ ካሪካረ፣ የኤርትራው የሀገር ደህንነት ወኪል ብርጋዴር ጀነራል አብርሃ ካሳና የመካከለኛው ክልል ዞን አስተዳዳሪ ብርጋዴር ጀነራል ሮመዳን ዑስማን አውሊያይ የሚገኙበት ከፍተኛ የመንግስት ባለስልጣናትን ያቀፈ ቡድን ነው። እነዚህ ሁለት አገሮች በመካከላቸው ለሀያ ዓመታት የቀጠለውን ግጭትና አለመስማማትን ለማስቆም በደረሱበት ስምምነት መሰረት ባለ 5 ነጥብ ታሪካዊ የሰላም ስምምነት ስምምነት ሐምሌ 2010 አስመራ ላይ በተፈራረሙበት ወቅት በሁለቱ አገራት መካከል የነበረው ጦርነት ማብቃቱ በይፋ መገለጹ ይታወቃል። ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉላቸው ግብዣ ነው ይህን ይፋው የሥራ ጉብኝት ለማድረግ ወደ አዲስ አበባ የተጓዙት። ይህ የፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ ጉብኝት ከ20 ዓመታት በኋላ በሁለቱ አገሮች መካከል የተደረገ የመጀመሪያ ይፋዊ የሥራ ጉብኝት ነው። ብርሃኔ በርሀ ለአሜሪካ ድምጽ ከአስመራ።
አመሰግናለሁ ብርሃነ። አሁን ወደ አዲስ አበባ እንመለሳለን። አዲስ አበባና መቀሌ ላይ ያሉ ዘጋቢዎቻችን በፕሬዝዳንት ኢሳያስ ጉብኝት ላይ ከየመንገዱ መደበኛ ዜጎችን አነጋግረው አስተያየቶቻቸውን አሰባስበዋል። በቅድሚያ ወደ መለስካቸው እንውሰዳችሁና የአዲስ አበባ ሰው ምን እንደሚያስብ እናሰማችሁ።
ዛሬ ፕሬዝዳንት ኢሳያስንና ያስከተሉትን የልዑካን ቡድን ለመቀበል ከአዲስ አበባና ከአካባቢዋ የመጣውን ህዝብ ቁጥር ለመገመት አልቻልኩም። ምክንያቱም በአውሮፕላን ማረፊያ አካባቢ የነበረውን ህዝብ ብቻ ነበርና ያየሁት። ከምንጊዜውም በላይ የአዲስ አበባ ነዋሪዎች ያላንዳች የፍርሃትና የመሸማቀቅ ስሜት ወይም ምን ይሉኝ የሚል ስሜት ሳይታይባቸው ሐሳባቸውን ሲገልጡ ያየሁበት ቀን ቢኖር ዛሬ ነው። እንደ ቀድሞ ጊዜ የድምፅ መቅረጫዬን ይዤ ቀረብ በማለት ላናግራችሁ ስላቸው ሁሉም ስሜቱን ይገልጽ የነበረው አላንዳች ታቅቦ ነበረ። የአንዳንዶቹን ስሜት አብረን እንካፈል።
እኔ ሲስተር ፋንታ ይባላለሁ።
ለምን መጡ እዚህ?
የዛሬ የኢትዮጵያን ህዝብ ደስታ አብሬ ልካፈል። ምክንያቱም ሁለት ሀገር አንድ የነበረች ሁለት ተከፍላ ውስጣችን እያደማና እያዘነ የነበረ ብዙ ወንድሞቻችን ያለቁበት ባድሜ የማይረሳ። ስለዚህ ያ ቀርቶ በፍቅር ይቅር እንዳለው መንግስታችን ይቅርታ አድርገን ኢሳያስን ለመቀበልና ያለንን ፍቅር ለመግለጽ ነው።
በጣም አመሰግናለሁ።
ሳሙኤል እባላለሁ። እኔ
ለምን እንደመጡት እዚህ እስቲ ንገሩኝ።
ያው እዚህ ጋር እንደምታያቸው የኢትዮጵያ ማህበረሰብ ያው ደስታዬን ለመግለጽና ያለውን ግንኙነት የራሴን ጥንካሬ የራሴን አስተዋጽኦ ለማድረግ ነው ደስታዬን ለመግለጽ።
ለምን ደስ አለው?
ተለያይቶ የነበረ ነው። በሁለቱም በኩል አግባብ ያልሆነ ጦርነት ተፈጥቷል። ያ ደግሞ በፍቅር ሲደረመስ በማየቴ ይሄ ትልቅ ደስታ ነው። የወደፊቱም ደግሞ ብሩህ እንደሆነ ያሳያል። የወደፊቱም በመሻት ያለፈውን በመርሳት ነው።
ወጣት ነህ አንተ? ማን ልበል?
ሰይድ ባል።
ለምን መጣ?
እዚህ ባለፈው አብይን እዛ ኤርትራ ሲቀበሉ ሳይቼ ያው ታሪኩን ባላውቀው አቀባበላቸው ያው ወንድሞቼ ላይ ያየሁ ስለመሰለኝ ስሜት። አሁንም ደግሞ ኢሳያስ አፈወርቅ ሲመጣ እሱንም እነሱ አብይን እንደተቀበሉት ለመቀበል ብዬ ነው ከህዝቡ ጋር የመጣሁት።
አንድ ሆኖ እንደነበሩ ታውቃለህ? እነዚህ ሀገሮች በአንድ ላይ ኖሩ ነበር
ማለት መስማት እንጂ እዛኔ አልነበርኩም። ግን አሁን ግን ሲታረቁ በመኖሬ በጣም እድለኛ ነኝ። በጣም ደስ ብሎኛል። ማ
ወደፊትም ጦርነት አታይም አንተ
ልጠየቅ። ደስ ብሎኛል። ደስታ ነው ስሜ።
ደስታ?
አዎ።
ለምን መጡ?
በጣም ተደስቼ ይሄንን ለማክበር ነው የመጣሁት።
ከዚህ በኋላ ምን ይሆናል ብለው ያስባሉ? እንግዲህ ፍቅር ይቀጥላል ለችግር የለም ብለው ነው የሚያስቡት። ላይ ነው
ያለ ምንም ጥርጥር ሁሉ ነገር እንደ ኩፍኝ ወጥቶልናል
ነው እንዴ? አልፈሩትም።
ያለፈው
ተቆርጦ ነበር
አልቋል። በኋላ ያለው መልካም ነገር ነው።
ከዛሬ 60 ዓመት ምናምን በፊት ልክ እንደዚሁ ባይሆንም በዚሁ ልክ ባይሆንም እንደዚህ ደስታ ነበር። ሁለቱ ሀገሮች ተናጥረው የነበሩት አንድ ላይ ሆኖ ተከብሮ ነበር። እንደገና ወደ እንደገና ለመመለሱ እርግጠኛ እንዴት ሆኑ ለማለት ነው።
ምክንያቱም የአሁኑ ሂደት በፖለቲካ አይተነተንም፣ በሳይንስ አይተነተንም፣ በሎጂክም አይተነተንም። በፍቅርና በይቅርታ ላይ ተመሰረተ አዲስ ፌኖሜና ነው። በታሪክ ታይቶ የማይታወቅ ነገር ነው። ስለዚህ በዚህ ተስፋ አይደለም የማረገው እንደሚሆን
ስም አልበግደ።
እኔ ቀዳማዊ ባህሉ እባላለሁ።
ከየት ነው የመጣው?
እኔ ያው ከኤርትራ የመጣሁት።
ደስ ብሎሃል?
በጣም ደስ ብሎኛል።
ለምን ደስ አለ?
ምክንያቱ የፍቅር የሰላም የመደመር አመት ስለሆነልን ደግሞ ይሄን ሁሉ ክብር ሊወስድ የሚገባው እግዚአብሔር ነውና እግዚአብሔር ነው ስላሳየን በጣም ደስ ብሎኛል። የሁለቱም ሀገር ህዝብ እንደዚህ በፍቅር እንደዚህ ሲሆን ስታይ በጣም የማልገልጸው ደስታ ነው የተሰማኝ። ደግሞ ክብር ለእግዚአብሔር ይሁን።
እዚህ ነበርክ የኖርከው? አዲስ አበባ ውስጥ?
አዎ። እኛ እንደ ስደተኛ ነው የገባነው፣ ግን ደስ ብሎናል። በቃ ሰላም በመሆኑ ሁላችንም ረክተናል። ሃሌሉያ።
ለምን ነበር ስለደከመ?
ያው በቃ በአንዳንድ ነገር ስለሱ ማውራት አልፈልግም። አሁን ስለ ፍቅርና ስለ መደመርና ስለ ይቅርታ ብቻ ነው ማውራው። ሃሌሉያ።
ወንድም ክፍሉ ዳኛው አንተም ዘይነ
እርዛም ይካስማው ነው የምጣው።
እንዴት ነው ደስተው ዛሬ?
ደስተው የምቆጣጥረው ለካልቻልኩ። ባለፈው ጊዜ የኤርትራ አቀባበል ሲያይ ማለት ነው ምን አይነት ጥማት እንደነበረው ህዝባችን ማለት ነው በጣም ተገርመኝ ነበር። በጣም ገርመኝ ነበርና ዛሬ ሲመጣ ደግሞ ለከህዝብ የኢትዮጵያ ህዝብ ትልቅ ጥማት ነበረውና እኛ ሁላችን ወንድማሞች ነን። ይሄን ነገር ያደረገው እግዚአብሔር ነው። ታላቅ ስሙ ይክበር። እግዚአብሔር ነው። በቃ ሃሌሉያ። ይሄ ነገር አለ።
የኔ ወንድምስ?
አፈወርቅ ግርማ ይባላል። እኔ ለመጀመሪያ ጊዜ ነው ወደ ኢትዮጵያ ወደ አዲስ አበባ የመጣው እና በመምጣቴ ደግሞ ይሄንን ነገር በማያቴ ለእግዚአብሔርን ትልቅ ምስጋና አቀርባለሁ ማለት ነው። ምክንያቱም እኛ ሁለታችን የተወደድን የተዋለድን ህብረተሰብ ነን።
ይሄ እንግዲህ የሰማነው የአዲስ አበባዎች በከፊልም ቢሆን የአዲስ አበባ ነዋሪዎች አስተያየት ነው። የመቀሌ ነዋሪዎችስ? በነገራችን ላይ ሌሎች አካባቢዎች እንደ ሐዋሳ የመሰሉም ፕሬዝዳንት ሳያት የተገኙባቸው ቦታዎች አስተያየት ሰሞኑን እናቀርባለን። አሁን ግን ከመቀሌ የሚገኘው ሪፖርተራችን ዓለም ፍስሐ ይህንን አሰባስቧል።
ዛሬ ሐምሌ 7 2010 ዓመተ ምህረት በመቀሌ ከተማ ለመካሄድ የታሰበው ሰላማዊ ሰልፍ ለፕሬዝዳንት ኤርትራ አቶ ኢሳያስ አፈወርቂ አቀባበልና
ለኤርትራ ህዝብ
ያለን ክብር ለመግለጽ ተሰርዘዋል ሲሉ የትግራይ ኮሙኒኬሽን ቢሮ ኃላፊ አቶ ረዳኢ ሐለፎም ገልጸዋል። ከዚህ በመነሳት የትግራይ ብሔራዊ ክልላዊ መንግስት መግለጫም አውጥቷል። ካወጣው መግለጫ የሁለት መንግስታት የህዝቦች ሰላም ዘላቂ በሆነ መንገድ ለመፍታት ያሳዩት ዝግጅነትና ተነሳሽነት የትግራይ ብሔራዊ ክልላዊ መንግስት ያደንቃል የሚል ይገኝበታል። ይህ በእንዲህ እንዳለ የኤርትራ ፕሬዚደንት አቶ ኢሳያስ አፈወርቂ ዛሬ ቅዳሜ ጠዋት አዲስ አበባ ገብተዋል። የአዲስ አበባ ህዝብ ያደረግላቸው አቀባበል በሚመለከት የተሰማቸውን አስተያየት እንዲሰጡኝ ሁለት የመቀለ ከተማ ነዋሪዎች አነጋግሬዋለሁ። የመነ ገብረ መድህን የተሰማውን እንዲህ ይላል።
አቀባበሉ በጣም ደስ ይላል። ባለፈው የአስመራ የነበረው አቀባበል በጣም ተደስተን ነበር። አቀባበሉ በጣም ነው ደስ የሚለው። ምክንያቱም ዛሬ ያየሁት አዲስ አበባ ህዝብ እና የአካባቢው ያደረገው አቀባበል በጣም ደስ ይላል። እኔ በጣም ተደስቻለሁ። ምክንያቱም ባለፈውም የአስመራ የነበረው አቀባበል በጣም ተደስተን ነበር። ከዛ የበለጠ ደግሞ ዛሬ ያየነው ነገር የሱን ግብረ መልስ ወይ ደግሞ የሱን እናመሰግናለን አይነት ሆኖ ስለታየኝ በጣም ደስ የሚል ነበር።
የማንገሩ ምድን ፕሬዝዳንት ኢሳያስ አፈወርቂ ካደረጉት ንግግር ደስ ያለኝና የተሰማኝ የሚለው እንዲህ ይገልጠዋል።
በአቀባበሉ ያየሁት በጣም ደስ ካሉኝ ነገሮች ቤተ መንግስት እንደገቡ ካደረጉት ንግግር ፕሬዝዳንት ኢሳያስ አፈወርቂ ሁለት ነገሮችን ደስ የሚልኝ ነገር ሰምቻለሁ። አንዱ ስለ ሁኔታው የነበረውና ይህን ሳያዩ ባለፉት ወይም ደግሞ ይህን ሳያዩ ህይወታቸውን ላጡ ሰዎች አለመኖራቸውን በቃ የተሰማቸውን ስሜት የገለጹበት አኳና የሁለቱም የኢትዮጵያ ህዝብና የኤርትራ ህዝብ ማለት ካሁን በኋላ ይህን ላዩ ሰዎች ሁለት ህዝብ እንዳልሆነ አንድ ህዝብ እንደሆነ የተናገሩበት አነጋገር በጣም ደስ ይላል። ተችንግ ነበር በቃ።
ጠቅላይ ሚኒስትር ኢትዮጵያ ዶክተር አብይ አህመድ በአስመራ ከተማ ደማቅ አቀባበል ተደረገላቸዋል። ፕሬዚደንት ኤርትራ አቶ ኢሳያስ አፈወርቂም የአዲስ አበባ ህዝብ በክብር ተቀብለዋቸዋል። ከዚህ በኋላ ምን መደረግ አለበት የሚለውን የማነስ ይገልጽ
ማስበው ቢከናወንም ደስ የሚለኝ የትግራይ አካባቢ ያሉ በተለይ የቦርደር አካባቢ ያሉ ህዝቦችና የኤርትራ ቦርደር አካባቢ ያሉ ህዝቦች ሁለቱም በአስቸኳይ ቶሎ ተብሎ የሽማግሌዎች የሁለቱም በኩል ሽማግሌዎች ተገናኝተው ቢነጋገሩ እና ተነጋግረው ደግሞ ወደ ዋናው መፍትሄ ቢገቡ ቶሎ ቢደረግ ደስ ይለኛል።
ሌላው የመቀለ ከተማ ነዋሪ ጎይቶን በርሀ አቀባበሉ የፈጠረበት መንፈስ እንዲህ ይገልጸዋል።
ዛሬ የኤርትራ ፕሬዚደንት አቶ ኢሳያስ አፈወርቂ ያው አዲስ አበባ ዛሬ ጠዋት ገብተዋል። በዚህም የህዝቡ አቀባበል የነበረው በጣም ጥሩ ነበር። በጣም የሚያስደስትም ነበር። አጠቃላይ የኢትዮጵያ ህዝብ ማለት ይቻላል ያው የአዲስ አበባ ህዝብ ሪፕሬዘንታቲቭ ስለሆነ ስለዚህ በጣም አሪፍ ነበር። ያው የባለፈው ጠቅላይ ሚኒስትራችን ደግሞ አስመራ ሄደው በነበሩበት ጊዜ የዛን የኤርትራ ህዝብ የነበረው ፍቅር አይተናል። ኢትዮጵያ ህዝብም ያሳየው ዛሬ ፍቅር ደግሞ የዛን ምላሽ እና እኩል ስሜት እንዳለው የሁለቱም ህዝብ አንድ አይነት ስሜት፣ አንድ አይነት ፍቅር፣ አንድ አይነት መተሳሰብ እንዳለው የሚያሳይ ነውና ይሄ እኔ በጣም ልዩ ስሜት ነው የፈጠረብኝ። የዛሬው ሁኔታ በጣም ነው ደስ ያለኝ። ስለዚህ በሁለቱም ያለው ህዝብ አንድ አይነት ህዝብ አንድ እንደሆንን ነው የሚሰማኝና ይሄ ከፍተኛ ስሜት ነው የፈጠረብኝ ዛሬ።
ጎይቶም ከመሪዎች አቀባበል በኋላ መቀጠል ያለበት የሚለውን አስተያየት ደግሞ
ያው ከዚህ ምን ተጠብቀው ምንድነው አሁን በሁለቱ መንግስታት ጥሩ የሆነ ግንኙነት ወይም ደግሞ ጥሩ የሆነ አቀባበልና የህዝቡ ስሜት በዚያ አጋጣሚ አይተናል። ስለዚህ አሁን ደግሞ ህዝብ ለህዝብም የሚወያይበት ህዝብ ለህዝብ ተገናኝቶ የሚነጋገርበት ከዚህ ቀጥሎ ደግሞ አብረው እነዚህ ሁለት ህዝቦች ለማለት እንኳን የሚያስቸግር ቢሆንም ግን አጠቃላይ እነዚህ ህዝቦች ወደ ተሻለ የኢኮኖሚና የፖለቲካ ለውጥ የሚሄድበት ሁኔታዎችን ነው የሚስማማኝና ጥሩ የሆኑ ፊቸሪቲዎች ጥሩ የሆነ ወደፊት ጥሩ የሆነ ራዕይ ምናይበት ብዬ ነው ተስፋ ማደርገው።
ሁለቱም ለሰጠኝ አስተያየት አመሰግናለሁ። ዓለም ፍስሐ ለአሜሪካ ሬዲዮ ከመቀለ።
አስመራ ላይ ብርሃነ በርሀ፣ መቀሌ ላይ ዓለም ፍስሐ፣ አዲስ አበባ ላይ መለስካቸው አመሃ፣ ለሁላችሁም ዘገባዎችና የህዝብ አስተያየቶች አመሰግናለሁኝ። በድጋሚ ቅድም አዲሱ እንዳለው የተከበራችሁ አድማጮች ከሰሞኑም ከሌሎችም አካባቢዎች አስተያየቶቻችሁን እንደዚሁ ለማሰማት ጥረት እናደርጋለን። በስልክ መስመራችንም እየደወላችሁ እናንተም አስተያየቶቻችሁን እንድትሰጡ እንጋብዛለን። በኢሜይልም መላክ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሽያን አል ሳንቶስ። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጁ ሰሎሞን ክፍሌ፣ ለአፋን ኦሮሞ ትዕግስት ገሜ፣ ለትግርኛ ገብረ ገብረ መድህንና ዊንታ ኪዳኔ፣ እንዲሁም አስተናጋጆቻችሁ እኔ ሰሎሞን አባትና
አዲስ አበበነን። ሙዚቃን ጋብዛችሁ አሁን አባዳማ በወንዲ ማክ።
አባዳማ አባፈርዳ 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 ጊዜ ካለን ወንዲ ማክን እንመልስላችኋለን። እንግዲህ የፈርዳ ጉዳይ ከተነሳ አይቀር ወዲ አፎም ከዛሬ ጀምሮ በይፋ አባ ፈርዳ ናቸው። አይደለም አዲሱ እጅግ ያማረ ፈረስ ጋሻና ጦር አዲስ አበባ ላይ ተሸልመዋል። አንድ የኦሮሞ ምሁር ስለ ትርጉሙ ጠይቄያቸው ነበር። ዛሬ ፕሬዚደንት ኢሳያስ ኢትዮጵያ ሲገቡ የፈረስ ሽልማት ተሰጥቷቸዋል። ጋሻና ጦር ተሸልመዋል። ይቺን ነገር እንዲያጫውቱኝ ፈልጌ ነበረ። ምን ማለት ነው ለመሆኑ ለኦሮሞ ባህል ፈረስ መሸለም?
በእውነቱ ፈረስ በኦሮሞ ባህል ውስጥ ብዙ ታሪክ አለው። በኦሮሞ ባህል ውስጥ ፈረስ ከቤት እንስሳ ልክ እንደ ሌላ ከብት በሜዳ ላይ ሌሊት ሌሊት አያድርም፣ እንደ ልጅ ነው የሚይዙት። ፈረስ የብዙ ምልክት ነው። በፈረስ ተረድተው ጠላት የሚከላከሉበት በጊዜው የነበረ የኦሮሞ ጄት ነው። ጠላትን አባሮ የሚደርስበት። ይህ ጠላት ስልህ ኦሮሞው ከብት አርቢ እና አራሽ ነው። አብዛኛው ከብት አርቢ ነው። የራሱን ከብቶች አውሬ እንዳይበላ የሚከላከልበት አውሬን አባሮ ከብቶቹን እንዳይበላ የሚያባርርበት ወይንም ከተቀጣጠሙ የሚገልበት ነው። ሁለተኛ ኦሮሞ በብዙ ብሔርና ብሔረሰብ ተከቦ ስለሚኖር በተለያየ ምክንያት በልዩ ልዩ ምክንያቶች በኦሮሞ ላይ የሚደረገው ጦሮች አሁን ማራሊ የጥንቱ ጊዜ ነው ማለት ነው። ከፈረስ ባል ጋራ በሚደረገው ጊዜ ፈረስ በጣም ለነሱ ጥቅም ነው። ብዙዎቹ በአካባቢ ያሉት እንደ ኦሮሞ በጣም በፈረስ የሰለጠኑ አይደሉም። የላቸውም ማለት አይደለም በፈረስ ውጊያ ያለ። ግን የኦሮሞ በዚሁ ነው ከልጅነት ጀምሮ የሚያድገው እና ይሄም ጠቅሟል። ሶስተኛ ኢትዮጵያ ትልቅ ታሪክ ተብሎ እስከዛሬም በአፍሪካም በሌላም የሚነገረው የአድዋ ጦርነት ያለ ፈረስ ጥሩ ውጤትን አያመጣ ነበር። ያለ ኦሮሞ ፈረስ እንደዛ አይነት ተአምርን የመሰለ ለጣሊያኖች ምን እንደሆነ ሳያውቁ በዛ በከጥይት ጋራ የሚፎካከር ፈረሶቹን ቀልቦ ቀልቦ በዛ ደረጃ ያደረሱ ነው። ስለዚህ ለኦሮሞ ህዝብ ፈረስ በጣም ባለ ውለታ ነው እና ለዚህ ነው ልጅ ሲያገባ እናት ፈረስ ትሸልመዋለች። ለሚወዱት የልጃቸው ጓደኛ ፈረስ ይሸለማል። እኔም ራሴ ባየሁት እኔና አንተ በጣም ጥሩ ጓደኛ ሆነን ቤተሰቦቼ ጋር ባስተዋውቅ የኔ ቤተሰቦች ፈረስ ነው ምን ያህል እንደሚወዱ እና ፈረስ ይሸልማል። ቅቤ ደግሞ ትንሽም ብትሆን ራስ ላይ ትንሽ ያስቀምጣሉ። ይህ የመጀመሪያ የመጨረሻ ፍቅር ነው የሚያሳየው። ፈረስ ከዚህ ሁሉ ጋራ የተያዘ ነው። ለዚህ ነው ፈረስና ጋሻ መከታ ነው። ከጠላቱ ተመከት የሚመጣብን ከግራም ቢመጣ ከጠላቱ ተመክተ አሸናፊ ሁን በፈረስ ቀድመ ድረስ እንደዚህ ለማለትም የሚገለጽበት ነገር ነው። እና ይሄ ነው እንግዲህ ፈረሱ በቀላሉ አልተዘጋጀሁበትም በአሁኑ ጊዜ ይሄን ነው ነመለ።
አዎ እኔም አላዘጋጀሁትም ምክንያቱም ለኦሮሞ ህዝብ ያለውን ትርጉም ቶሎ አሁን ፊቶ ያለውን ነገር እንዲነግሩኝ ስለፈለኩ ነው። የግድ ምርምር ውስጥ መግባት አያስፈልግም ለዚህ ጉዳይና ከባህል ከወግ አኳያ ስለሆነ ስጦታ የሚታየው ልቦናን በሚገልጽ ሁኔታ እንዲነግሩኝ ስለፈለኩ ነው። ምክንያቱም የኦሮሞ ህዝብ የሌለው ሀብት የለም። ምንም አንስቶ ቢሸልም ትልቅ ነገር ነው እና ከዛ ሁሉ አስበልጦ ፈረስ ሲሸልም ለኚህ እንግዳ ምን ማለት ነው? እንግዳ እንኳን አይደለም እንደው ለስሙ ያህል ነው ተራርቀው ስለቆዩ ሁለቱ ሀገሮች ይሄንን ማንሳት የፈለኩት እና ለዚህ ነው የፈረስ ትርጉም ምን እንደሆነ ለማወቅ ስለፈለኩ ነው። እና ዛሬ የኤርትራው መሪ ኢትዮጵያ መጡና አባ ፈርዳ ሆኑ በምን ምክንያት ነው ለማለት ነበር።
ለዚህ ነው እንግዲህ በኦሮሞ ታስቦ የተደረገ ለዚህ ምክንያት ነው። ፈረስ ምን ያህል ፍቅርን የፍቅር ምልክት ነው። ፈረስ እኮ
የፍቅር፣ የድል፣ የክብር፣ የብዙ ነገር ምልክት ነው። የትግል የብዙ ነገር ምልክት ነው። ይገባኛል ከገለጹልኝ።
ፈረስ ደግሞ ጓደኛው ጌታውን አይከዳም እና ይችንም ልጨምርበት ነው እና ጌታው እንኳን በአሁን ምክንያት ቢወድቅ ፈረስ ጥሎ አይገባም
ወይ ጥሎ አይገባም ወይ ይዞ ቤት ይገባል ተሸክሞ።
አዎ ወይ ይዞ ቤት ይገባል። ይሄ ሁሉ ከፈረስ ጋራ ነው። ፈረስ ያውቃል፣ በሽታ ያውቃል፣ ሌላ ሰው አያስቀምጥም።
እውነት ነው።
እና ልክ
በሳይንስም
እናቱን እንደሚያውቀው
በሳይንስም ትልቅ ጥሩ የአንጎል ስራ ካላቸው እንስሳት አንዱ ፈረስ ነው። ላቅ ካሉት ውስጥ እውነቶን ነው።
አዎ
ኦቦሉ ቤብሩ እጅግ በጣም አመሰግናለሁኝ ለጊዜው እግዚአብሔር ይስጥልኝ።
አመሰግናለሁ ሰለሞን። ጥሩ ውይይት ነው። በነገር ላይ በኦሮሞም ብቻ ሳይሆን በሌሎችም የኢትዮጵያ ማህበረሰብ ፈረስ ትልቅ ቦታ አለው።
ላክ ነው
ችሎት የሚቆሙ ሰዎች ብትረታኝ ፈረሴን እሰጣለሁ ይላሉ። ወንድ ልጅ ሚድሮ ሰው ለልጃቸው ፈረስ ሰጣሉ።
አዎ የክብሩም የሁሉም ነገር
ማለት ነው። ፈረስ ብዙ
ነገር ሁሉ መገለጫ
በመላ ኢትዮጵያ ይገርማል። እና የስጦታ ፈረስ ጥርሱ አይታይም የሚለው አባባል ሳይረሳ ማለት ነው።
አረጀ ልጆነ ዋናው ፈረስ መሆኑ ነው። ክብሩን እኮ ነው የሚገልጸው።
በጣም ነው በጣም በሁሉም ህብረተሰብ የተለመደ ነው። ፕሮግራማችን ይቀጥላል። ሻለቃ ዳዊት ወልደ ጊዮርጊስ በዘመነ ደርግ የኤርትራ አስተዳዳሪ ነበሩ። በኋላም ምክትል የውጭ ጉዳይ ሚኒስትር ነበሩ። በደርግ መንግስት ጊዜ በጸብ ተቆራርጠው እስከዛሬ በስደት ይኖራሉ ይሰራሉ። ሰለሞን አባተ ማምሻውን አሉበት ቦታ ደውሎ አነጋግሯቸዋል።
ሻለቃ ዳዊት ወልደ ጊዮርጊስ ጤና ይስጥልኝ፣ እንደምን አመሹ?
እንደምን አመሸ። የአሜሪካ ድምፅ ሰለሞን አባተ እንደምን ነህ?
እግዚአብሔር ይመስገን። አሁን የት ነው ያሉት ሻለቃ?
አሁን አፍሪካ ነው ያለሁት። ለሰሞኑን እዚህ ነው ያለሁት፣ ናሚቢያ እንባላለን።
እሺ ሻለቃ፣ እንግዲህ አሁን ኢትዮጵያና ኤርትራ አካባቢ እየተደረገ ካለው እንቅስቃሴ በአካል አሁን በቀጥታ ትንሽ ራቅ ቢሉም በቅርብ እየተከታተሉ እንደሆነ ሁኔታውን ይገባኛል። ምክንያቱም ይሄ ጉዳይ ራስዎን ያህል የራስዎ ጉዳይ ስለሆነ ምንድን ነው ለመሆኑ እስቲ አሁን የሚሰማዎት? እርሶ የኤርትራ አስተዳዳሪም ነበሩ በአንድ ወቅትና።
አዎ ሰለሞን፣ ዛሬ በጣም ስሜታዊ ቀን ነበር ለእኔ። በቆፍጣና ወታደር በወታደርነት ሙያ በስነ ስርዓት ያደግኩ ስለነበርኩ ብዙ ጊዜ በስሜት ብዙ አልነፋረቅም፣ ግን ዛሬ ግን ስሜቴ በጣም ተነክቶ ብቻዬን ነበር ያለሁት። በቴሌቪዥን ይሄንን ሁኔታ ስከታተል በጣም ነው ስሜቴ የተነካው። በጣም ነው ደስ ያለኝ። በጣም ነው እንባ ያቀረርኩት እና በእውነቱ ልዩ ቀን ነበር ለእኔ በዳዊት ወልደ ጊዮርጊስ በተለይ ዳዊት ወልደ ጊዮርጊስ የተለየ ቀን ነበር።
እንኳን ደስ ያለዎት። እንግዳው ለመሆኑ እንባው እንደዛው እንደቀረረ ቀረው ወይስ ፈሰሰ ጉንጮ ላይ?
አይ ጉንጮ ላይ እንደምን ማፈሰስኩትና ከዛ ወጣ ብዬ በእግሬ ወርኩና ትንሽ ከራሴ ጋር መነጋገር ጀመርኩና አስታገስኩት እንጂ ሰው አካባቢ ቢኖር ኦኬም ተናግሬም ይረካ ነበር። እኔ ህይወቴ እንደሌላው ሰው አይደለም፣ እንዳንተ ሌሎችም በእኔ እድሜ ያሉ ሰዎች ይሄንን መንገድ አልተጓዙም። እኔ በኤርትራን በተመለከተ ብዙ መንገድ ተጉዣለሁኝ እና ተዋህዶኛል። የኤርትራና የኢትዮጵያ ሁኔታ በጣም ተዋህዶኛል። ስለዚህ ልዩ ነው ለእኔ ማለት ነው።
እስቲ ምንድን ነው ለእርስዎ ልዩ የሚያደርገው? ትንሽ ዘርዘር አድርገው ያጫውቱኝ ሻለቃ። መቼም እንደ ጋዜጠኛ እኔም ኤርትራን አውቃታለሁ፣ ብዙ ተጉዤባታለሁ፣ ብዙ ሪፖርት አድርጌያለሁ፣ ብዙ አካባቢዎችን አውቃለሁ፣ ህዝቡን አውቃለሁ እና ይሰማኛል። አሁን እርስዎ የሚሉት ነገር ይሰማኛል እኔም እንደ ሰው ከሪፖርተርነቴ ውጭ። እና ምንድን ነው እርስዎ ውስጥ ያለው ስሜትና የእርስዎን ለየት የሚያደርገው ነገር?
የእኔን ለየት የሚያደርገው አንደኛ ከአንተ የበለጠ እድሜ ከፍ ያለ ነው አንደኛ። ሁለተኛ እኔ በውትድርና ሙያ ከቀዳማዊ ኃይለ ሥላሴ ጦር አካዳሚ ተመርቄ መጀመሪያ ምክትል መቶ አለቃ ሆኜ የተመደብኩት ኤርትራ ነው። ኤርትራ የዛ ጊዜ ፌዴሬሽኑ አልቆመም ነበረ። በፌዴሬሽኑ ጊዜ ነው እዛ ያልኩት። እኔ ፌዴሬሽኑ በፈረሰበት ጊዜ የራሴን ልዩ ጦር ይዤ ለጥበቃ አስመራ ተሰማርቼ ነበር።
ምን ያህል ጦር ነበረ ወት ሻለቃ? ያኔ
ስምንት መቶ አስነበርኩኝ። አንድ ፕላቱን አንድ መቶ ጦር ነው የሚኖረው። ሌሎች ጋር ሆኜ በማለት ነው።
እሺ
ጋር ሆኜ ነው።
እሺ
እኔ በጣም ጁኒየር ሰው ነኝ፣ ምክትል መቶ አለቃ ነኝ። ነገር ግን ከሌሎቹ ጋር ሆነን ያው የሰላም ሆነን በዛ ከበረሃ መጥተን አስመራ ከተማ እንደሆን ተመድበን ነበርና ከዛን ጊዜ ጀምሮ እኔ የውትድርና ሙያዬ የጀመረው እዛ ነው፣ ያከተመው እዛ ነው። የመጀመሪያ መጠጥ የጀመርኩት እዛ ነው። ሲጋራ የጀመርኩት እዛ ነው። የመጀመሪያ ገልፍ እንደ እዛ ነች። ወዳጆቼ እዛ ናቸው። ውጊያ የጀመርኩት እዛ ነው። ሁሉም ነገር እዛ ነው ያለው።
ሰው መሆን የጀመሩት ኤርትራ ውስጥ ነው ማለት ነው ሻለቃ?
ሁሉ ነገር የኖረ የጀመርኩት ከዛ ያለቀውም እዛ ነው፣ የግል ኑሮ።
እሺ
ከዛ በኋላ የኖርኩት የፖለቲካ ሰው ሆኜ እንደገና ሌላ አይነት ኑሮ ውስጥ ነው የገባው። ስለዚህ በብዙ መንገድ ኤርትራ ስሜት አለኝ። ምክንያቱም ብዙ ወዳጆች እዛ ናቸው፣ ብዙ ጓደኞች እዛ ናቸው። ደግሞም ከዛም አንጻር ደግሞ የኤርትራ የመገንጠል እንቅስቃሴ ሲጀምር ከጀመረ በኋላ ነው፣ ግን ያው አጀማመሩ ላይ እዛው ነበርኩኝ። ብዙ ወታደሮች ሞተውብኛል። እኔም ቆስዬ ነው ከዛ ያወጣሁት። ሰባት ኦፊሰሮች ሆነ እነዛ የተመደብነው፣ ስድስቱ ሞተዋል። እኔ ብቻ ነኝ በህይወት ያለሁት። ጓደኞቼ ሞተዋል ያው በውጊያ። እና እኔ ቆስዬ ወጣው ከዛ ዩኒቨርሲቲ ገባሁኝ። ከዛ ግዜ ድረስ ያ ሁሉ ነበር። ከዛ ከወጣሁኝ በኋላም እና ትምህርት ቤትም ገብቼ ከትምህርት ቤት ወጥቼ እንደገና ከኢትዮጵያ ቢዮት ጋር በተቀላቀልኩበት ጊዜ ከአሜሪካ ተመልሼ በተቀላቀልኩበት ጊዜ እድገት በህብረት ተመደብኩ። ግን እድገት በህብረት ብቻ ላይ ይሁን እንጂ ሌላ የተመደብኩባቸው ስራዎች ሁሉ ከኤርትራ ጋር የሚያያይዙ ነበሩ። ዳታ ማስተዋወሪያና መቋቋሚያ ኮሚሽን በብዙ ጊዜ ኤርትራ መላለስ ነበር። ውጭ ጉዳይ ሆኜ ትልቁ ኢሹ በኢንተርናሽናል ሚዲያ የዛ ጊዜ ትልቁ የውጭ ጉዳይ አንዱ ነገር የመገንጠሉ እንቅስቃሴ ነበር። ብዙ ጊዜያችንና ጥረታችንን የምናጠፋው እዛ ላይ ነበር። በውጭ ጉዳይ ወጥቼ ደግሞ እንደገና አገረ ገዢ ሆኜ ኤርትራ ተመለስኩኝ። ያ ደግሞ ልዩ ስሜት ነበር። ምክንያቱም ከ18 ዓመት በኋላ እንደገና ጁኒየር ኦፊሰር ሆኜ ያደግኩበት ሀገር ከስንት ሀገር ደግሞ ጠባቂ ሆኜ የልዑል አስራተ ካሳ ጠባቂ፣ የጀኔራል ደበበ ጠባቂ፣ የእነሱ አገረ ገዢ እንደራሴ በነበሩበት የእነሱ ጠባቂ ሆኜ በሩቅ ርቀት የማያቸው ሰዎች እንደገና እነሱ መቀመጫ ላይ ሄጄ ተቀመጥኩኝ።
ዋና አስተዳዳሪ ሆኑ እርሶ?
የልዑል አስራተ ካሳ ጠባቂ ነኝ። አንዳንዱ ጥበቃ መደባለሁ። እኔ እዛ ቤተ መንግስት ቀርቤም አላውቅም። እዛው አካባቢ ጥበቃ ነው። ጃንሆይ ሲመጡ ብዙ ጊዜ ጠባቂ ስፔሻል ፎርስ ነበርኩኝ እየተከተልኩኝ ብዙ ጊዜ ምጽዋ ሶስት ጊዜ አድርሻለሁ። የኔ መቶ ጦር እዛ ልዑል አስራተ ካሳም እዛ በነበሩበት በዩል ጥበቃ ላይ የተሰማራው ሰው ዛሬ ጃንሆይ የነበሩበት ልዑል አስራተ ካሳ የነበሩበት ቤተ መንግስት ደግሞ ከስንት ዓመት በኋላ እዛ ገባሁኝ። ደግሞ የእነሱ ቦታ ላይ ተቀመጥኩ ማለት ነው። የሉላ አስራተ ካሳ ያ ደግሞ ታሪካዊ ነበር ለእኔ ታሪካዊ ነበረ። ከዛ ደግሞ እዛ በጦርነቱ ጊዜ ስለነበረ ብዙ ወታደር ሲያልቅ አይቻለሁ። እዛው ብዙ ችግር የኤርትራ ሕዝብ ራሱ ችግር ላይ በነበረበት ጊዜ ነው የነበርኩት እና የኤርትራ ሕዝብ ችግር ገብቶኝ ነበር፣ ተረድቼው ነበረ። የዛ ጊዜ በእውነቱ እኛ በጀመርነው ጎዳና ቢቀጥል ኖሮ እዚህ ደረጃ ባይደርስ ነበር። እያንዳንዱን ሰው ፕሬዚደንት ኢሳያስን ጨምሮ ዛሬ ብትጠይቅ ዳዊት ወልደ ጊዮርጊስ በነበረበት ጊዜ ሂውመን የነበረ እዛ በነበርንበት ጊዜ በተቻለ መጠን ነገሩ ገብቶን ለማቃናት ህዝቡን ከመንግስት ጋር ለማቀራረብ ሞክረን ነበረ። ያው ከተወሰነ ዓመት በኋላ ከዛ ተነሳ ነገር እንደገና ሀገር ሽቶ ተመለሰ። ከዛም ያው ከሀገር ቤት ከወጣው በኋላ የኤርትራ ጉዳይ በእውነቱ በ89 ዓመተ ምህረት በተደረገው የመፈንቅለ መንግስት ሙከራ ላይ ከኤርትራውያኖች ጋር ተመካክረን ነበር። የዛ ጊዜ ለማድረግ የሞከርነው እነሱ ጦርነቱን እንዲያቆሙና የመፈንቅለ መንግስቱ እነሱንም የሚደምር ሽግግር መንግስት እናቋቁማለን ብለን ከነሱ ጋራ ከፕሬዚደንት ኢሳያስም ጋር ተነጋግሬ ያለው ከነሱም ከወከላቸው ጋር ተነጋግረን የዛ ጊዜ በነ ጀነራል ፋንታ የተመራው መፈንቅለ መንግስት ቢሳካ ኖሮ የተስማማ ነው፣ በጽሁፍ የተስማማ ነው። የዛ ጊዜ የሽግግር መንግስቱ ላይ ሻእቢያ ወይም ደግሞ የፒኤልኤፍ የሽግግሩ መንግስት አባል እንደሚሆን ነበረ።
ያን ጊዜ ወጥቶ የነበረው መግለጫ ይሄንኑ የሚጠቁም ነበረ።
አዎ እንደሱ ነበረ። የዛ ጊዜም ከዛም በኋላ ደግሞ ያከከቸፈም በኋላ ብዙ ጊዜ ከኤርትራ መሪዎች ጋር ተባብረናል። በጣም ተባብረውኛል፣ በጣም ቀርበውኛል፣ ሲንሲየር ነበሩ። የነ መለስ ገፍቶ መጥቶ እነሱም ባላሰቡት እኛም ባልጠበቅነው መንገድ ላይ መሀል ገባ እንጂ እስከዛ ፖይንት ድረስ እስከዛ ነጥብ ድረስ ከኔ ጋራ በጣም ከኔና ከቡድኒ ጋራ በጣም ይሰሩ ነበረ። ቅርብ ሰርተናል። ናቅፋን ገብቻለሁ፣ ከጀርባ ገብቻለሁ እና በእውነቱ አመራሩ በጣም ቅርብ ነበርኩ ማለት ነው። ብዙ ያው ከዛም በኋላ ብዙ ነገሮች ሆነዋል፣ ተከስተዋል፣ በብዙ መንገድ ተገናኝተናል። ግን ኤርትራ በዚህ ባልኳቸው ምክንያቶች በእውነቱ ውስጥ ነበር። ኢትዮጵያ እኔም ማምነው አሁንም እንማምነው በየጊዜው ጽሁፌር የምትከታተሉ ሰዎች ታዩታላችሁ። አንድም ጊዜ ኢትዮጵያና ኤርትራ ለማለት እየቀፈፈኝ ነው ብለው የኢትዮጵያና ኤርትራ ሕዝብ የሚለው ነገር እየቀፈፈኝ ነው የምናገረው፣ ትክክል አይደለም ነው ብለው። ኢትዮጵያ ማለት ኤርትራ ነች፣ ኤርትራ ማለት ኢትዮጵያ ነች። ዛሬ በአጋጣሚ ሆኖ በተለያየ ስህተቶችና በተለያዩ ችግሮች ምክንያት ሁለት መንግስት ቢኖረንም ሕዝቡ አንድ ነው እና ዛሬ ብዙ ወጣቶች ይሳሳታሉ፣ ኤርትራዊ ይላሉ። ከኛ የበለጠ ከዚህ መሀል ሀገር ካለን የበለጠ ኢትዮጵያውያን ኤርትራ ውስጥ ነው ያለው። አንድ ጽሁፍ ጽፌ ያለሁኝ ኢትዮጵያዊነትን ያስተማሩኝ ኤርትራውያኖች ብዬ ጽፌ ያለሁ። አንድ ጽሁፍ ጽፌ ያለሁ፣ ረጅም ጽሁፍ።
በነገራችን ላይ ሻለቃ፣ ዛሬ ይሄንን የእርስዎን ሀሳብ የሚያጠናክር ነገር ፕሬዚደንት ኢሳያስ ተናግረዋል። የኢትዮጵያና የኤርትራ ህዝቦች ከዚህ በኋላ ሁለት ህዝቦች ናቸው ብሎ የሚያስብ እውነታውን ያልተረዳ ነው ብለዋል። የሚያጠናክር ይመስለኛል ይሄ የእርስዎን ሀሳብ።
እንዲያውም እኔ አንድ ጊዜ ሳናገረው የዛ ጊዜ አንተ ነበርም ዛሬ አንቱ ሳናገረው
ፕሮቶኮሉም ነዋ
ፕሬዚደንት ኢሳያስ ሳናገራቸው ገና ሳይገቡ ሳናገራቸው ያም ሰዎች ባሉበት ነው የነሱ መሪዎች ባሉበት ነው ስንነጋገር ካዥዋል በሆነ በጣም በተዝናናንበት ሁኔታ ነበር ስለ መለስ ጠየቅኳቸው ይሄ መለስ አዲስ አበባ ከገባቆ እንዴት ነው ይሄ ሰውዬ ስላይ መለስ ጥሩ ሰው አይደለም ያሉኝ ያም ጽሁፍ ላይ አቀርባለሁ እንኳን በእውነቱ እሱ ኢትዮጵያ ላይ አስተዳደር የሚችል አይደለም ብለው ነው የገለጹልኝ የዛ ጊዜ እና ይሄ ታዲያ ከሆነ በመለስ ላይ እምነት ከሌለውትና የኛም ንቅናቄ ካልሰራ እና ወያኔ አዲስ አበባ ከገባ እንዴት ይሆናል በጣም ከባድ ችግር ላይ ትወድቁ ኢትዮጵያ ከዚህ ይልቅ ለምንድነው ኢሳያስ የኢፒኤልኤፍ የኢትዮጵያ መሪ ሆኖ የኢትዮጵያና የኤርትራ መሪ ሆኖ ለምን እንደዛ አይወጣም ይሄ ከሆነ እኔና ጓደኞቼ ያለን ንቅናቄ ኢሳያስ ለኢትዮጵያ ፕሬዝዳንት ብለን እንትላለን አቋም እንይዛለን ይሄን ንቅናቄያችን እናሰፋዋለን ይሄ ሆነ እንደሆነ ኢትዮጵያና ኤርትራን መገነጣጠል አያስፈልግም ሁለቱንም አንድ ላይ ማድረግ ይቻላል የሚል ሐሳብ አቀርብላችሁ ነበር
አው ውስጡን የሚናፈስ ነገር ነበር እንዲያውኑ እርሱ የገለጹልኝ ነገር የሚጠቋቁ ልክ ነው
በደንብ ይሄን ደግሞ በጽሁፍ አስፈጥያለሁ ምክንያቱም ውሸት እንዳልሆነ ሰዎች ነበሩ የዛ ጊዜ ከኔ ከህን ስንነጋገር ሰዎች ነበሩ አስበውበት ከዛ በኋላ አይ አሁን በጣም ዘግይቷል እኛ የተቋቋም ነው ኤርትራን ነጻ ለማውጣት ነው አሁን እንደገና የኢትዮጵያን ገቀተስንበት የሌላ ተላየ የተለየ አቋም ነው ስንት አመት ሙሉ ትግል ያደረግነው በዚህ አንጻር ስላሉ ሊሰራ አይችልም አሉን እንጂ ያው ነገሩን ይሄንን ብለን ነበር ይሄን ሁሉ ሐሳብ አቅርበን ነበር ያው ሳይሆን ቀርቶ ዛሬ ያለንበት ደረጃ ደረስን
ሻለቃ እንግዲህ እርሶ የሀገሪቱን የኤርትራን የዛሬ መሪዎች በደንብ አድርገው ያውቃሉ ዛሬ ያለውን ግንኙነት በቅርብ የሚከታተሉ ሰዎች የሚገልጿቸው አንዳንድ እንደው የሚያንጸባርቋቸው ስጋቶች አሏቸው ሻቢያ ኢትዮጵያን ለመበታተን የቆመ ኃይል ነበር ኤርትራን ለማስገንጠል ብቻ ሳይሆን የሚሉ አሉና በዛሬ ግንኙነቶችም ላይ ጥርጣሬ ያላቸው ሰዎች አሉ ምንድን ነው የእርሶ ሐሳብ በዚህ ላይ
ሊሆን አይችልማ ምክንያቱም በደንብ ከተገነዘብነውና ጂኦፖለቲካውን ካየንና የኢትዮጵያና የኤርትራን ሁኔታ በደንብ ከተገነዘብነው አንዱ ለአንዱ ሊኖር አይችልም ኢትዮጵያን 90 ሚሊዮን ህዝብ ሽብር ላይ ጥሎ ኤርትራ ለብቻ ሊኖር አይችልም እንዲሁም ለኤርትራ የሚበጀው ጠንካራ ሰላማዊ አንድነት አስጠበቀ ኢትዮጵያ ነች ለነሱ የምትበጀው ምክንያቱም ኢትዮጵያ ላይ ትርምስ ተቀላላ ኤርትራ ነው የሚያበላሽው ምንም ትርጥር የለውም ኤርትራ ላይ ያለ ብልሽት ኢትዮጵያንም በተወሰነ መልኩ ያደፈርሳል ስለዚህ ሁለቱ አብረው ሊሄዱ የሚችሉናቸው እንጂ አንዱ አንዱን ረብሾ ሊኖር አይችልም ያየ ነው እስከዛሬ ድረስ
አዲሱ ከሻለቃ ዳዊት ጋር ያደረግነው ቃለም ጠይቅ
ቀሪ ያለው እርግጠኛ
ቆንጆ በጣም 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 ትልልቅ ሐሳቦችን ያነሱባቸው አስተያየቶቻቸውን የሰጡባቸው ሐሳቦች አሉ በነገው ምሽት ይጀምራለሁ
እንግዲህ በጣም በጣም ጥሩ ነው ተናግረው ሁለቱ ህዝቦች አንድ ናቸው
አዎ ደሞ ኢሳያስ አፈወርቂ ዛሬ ፕሬዝዳንቱ አጠናክረውላቸዋል
እና አንድ አይደሉም የሚሉ ምን ተባሉ
ሰምታለች ናቸው ምንድነው ያልከው
ሐሳስ
ይባላሉ ናቸው እሺ ክብራትና ክብራን አድማጮች እንግዲህ የምሽቱ ዝግጅታችን ወደ መጠናቀቁ ነው ብርሃን ኃይሉ አልሳንቶስ ሰለሞን ክፍሌ ትግስት ገብሬ ገብረመድን ዊንታ ኪዳኔ አበባየው ገበያው እና እኛም ማስተናጋጆቻችሁ ሰለሞን አባተና
ደጋሜ አዲስ አበባ
አብረናችሁ አምሽተናል እጅግ በጣም እናመሰግናለን አብራችሁን ስለቆያችሁ በነገራችን ላይ ነገ እሁድ ጠቅላይ ሚኒስትር አብይ አህመድና ፕሬዚደንት ኢሳያስ አፈወርቂ ንግግር በሚያደርጉበትና 25000 ሰው ይገኝበታል በተባለው በሚሊኒየም አዳራሽ የኢትዮጵያና የኤርትራ ሰላም ማብሰሪያ መድረክ ይካሄዳል ተብሏል። ይሄ የተናገርኩ ከጀርባ የምትሰሙት ሰላም ለኢትዮጵያ ኤርትራ ብላችሁ ዘምሩ ሲል ርዕሶም ገብረ ጊዮርጊስ የተጫወተው የዛሬ 4 ዓመት ነበር። 2006 ዓመተ ምህረት
ነበይ
ቀኑ አደረሰ የዚህ ዘፈን መልካም ምሽት
I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to be able to do it. I'm not going to Kari, kati sabab asmara salam.